በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 5 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነኝ።
በኢትዮጵያና ኬንያ ድንበር የሚከሰቱ ግጭቶች የኢኮኖሚ ችግርና ውጥረት ማስፈናቸውን የምስራቅ አፍሪካ ሀገሮች የጋራ ልማት ድርጅት ኢጋድ አስታወቀ።
From the consultations that have been undertaken, it is clear that the conflicts have interrupted economic activities.
ከማህበረሰቡ ጋር የተጀመረው ውይይት እንደሚያሳየው የሚፈጠሩ ግጭቶች በአካባቢው ከፍተኛ መጠን ያለው ንብረት እንዲወድምና የሰው ሕይወት እንዲያልፍ ምክንያት ሆነዋል። ማህበራዊ አገልግሎት ሰጪ ተቋማት ወድመዋል። የልማት ድርጅቶችም በአካባቢው ገብተው እንዳይንቀሳቀሱ ፈተና ደቅነዋል።
ሚስተር ካምሉስ ኦሞጎ የኢጋድ የግጭት ማስጠንቀቂያና ምላሽ በምህጻር ሴዋርን ዳይሬክተር ናቸው። ዘገባውን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በቦረና ዞን ሞያሌ ከተማ ለአምስተኛ ቀን የቀጠለውን ጥቃት በመቃወም የቦረናና የምስራቅ ጉጂ ዞኖች ነዋሪዎች ዛሬ ሰልፍ አካሂደዋል። በዛሬው ዕለት ብቻ 15 ሰዎች መሞታቸውን የሞያሌ ከተማ ነዋሪዎችና የመንግሥት ባለሥልጣናት ለአሜሪካ ድምፅ አፋን ኦሮሞ አገልግሎት ተናግረዋል። የተቃውሞ ሰልፈኞቹ በያቤሎ፣ በነጌሌ ቦረናና ሌሎች ከተሞች ወጥተው መንግሥት የሕዝቡን ደህንነት እንዲጠብቅና ግዳጁን እንዲወጣ ጠይቀዋል ብለዋል። በሞያሌ ጥቃት እያደረሱ ያሉት በአልሻባብ ወታደሮች መሪነት መሆኑን አቶ አብዱባ ኮንሳ የቦረና ዞን የጸጥታ ዘርፍ ኃላፊ ያገኙትን መረጃ አጣቅሰው ተናግረዋል። ይህንኑም ለኦሮሞ ክልላዊ መንግሥት ሪፖርት ማድረጋቸውን ገልጸዋል። አጥቂዎቹ ከተማዋን ከመሃል ጀምሮ በመውረር ከፍተኛ እልቂት አድርሰዋል ተብሏል። በከተማው የሚገኝ ብቸኛ ሆስፒታል የጥቃቱ ኢላማ በመደረጉም የጤና ባለሙያዎች ከአካባቢው መራቃቸው ተነግሯል። የኤሌክትሪክ አገልግሎት መቋረጡም ታውቋል። በአሁኑ ወቅት የተጎጂውን ብዛት ለማወቅ አስቸጋሪ እንደሆነም ኃላፊው ጨምረው ገልጸዋል። በሶማሌ ክልል በኩል የሞተ ካለና ግጭቱ ያስከተለው ጉዳት ምን ያህል እንደሆነ ለማወቅ ያደረግነው ጥረት አልተሳካም።
ኤርትራና ሶማሊያ በንግድ ልውውጥ፣ በመዋዕለ ንዋይ ፍሰትና በሕዝብ ለሕዝብ ግንኙነቶች ላይ ግንኙነቶቻቸውን ለማጠናከር ተስማሙ። ታሪካዊ የተባሉ ግንኙነቶቻቸውን አጠናክረው እንደሚቀጥሉ መስማማታቸውን ያሳወቁት ሶማሊያ ውስጥ ለሁለት ቀናት ያደረጉትን የሁለት ቀናት የምክክር ስብሰባ ዛሬ ያጠናቀቁት የኤርትራው ፕሬዚደንት ኢሳያስ አፈወርቂና የሶማሊያው አቻቸው መሐመድ አብዱላሂ ፎርማጆ ናቸው። በአፍሪካ ቀንድ የጋራ ልማት እድገትና ብልጽግና ላይ ያተኮረ ትብብር ለመፍጠር ያላቸውን ቁርጠኝነትም ሁለቱ መሪዎች በስብሰባቸው ማጠናቀቂያ ላይ ባወጡት የፕሬስ መግለጫ አረጋግጠዋል።
ዩናይትድ ስቴትስ የደቡብ ሱዳንን ሰላም ለአደጋ አጋልጠዋል ስትል በከሰሰቻቸው ሦስት ግለሰቦች ላይ ማዕቀብ ጥላለች። የውጭ ጉዳይ መሥሪያ ቤቱ እስራኤል ዚቭና ኦባክ ዊልያም አሎ ግጭቶች እንዲስፋፉ አድርገዋል ብሏል። ግሬገሪ ቫሲሊ ደግሞ በሀገሪቱ ሰላም መረጋጋትና ጸጥታ እንዳይሰፍን የተጫወቱት ሚና አለ ብሏል። በዚህም ምክንያት ግለሰቦቹ በዩናይትድ ስቴትስ ያላቸው ንብረት በሙሉ ታግዷል።
ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በተቃውሞ ሰልፎች ላይ የተከሰተውን ግጭት የተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በብርቱ አውግዘዋል። በመጪው ሳምንት ቅዳሜ ምርጫ ለማካሄድ በታቀደበት በዚህ ወቅት ባለሥልጣኖች እንዲህ አይነቱን ተግባር እንዲያስወግዱም ጥሪ አቅርበዋል። ሪፖርተራችን ሊሳ ሽላይን ከጄኔቫ የላከችው ያጠናቀረችው ዘገባ ለአዳነች ፍሳዬ ታቀርበዋለች።
የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነር ሚሼል ባቸሌት በኮንጎ ዲሞክራሲያዊ ሪፑብሊክ በሚገኙ ቢያንስ ሶስት ክፍላተ ሀገር ላይ ግጭት መነሳቱ ክፉኛ እንዳሳሰባቸው ገልጸዋል። ሰዎች የመናገር ነጻነት መብታቸው መከበር አለበት፣ በሰላም ሰላማዊ ሰልፍ ለማድረግም መቻል አለባቸው ብለዋል። ቢያንስ አምስት ሰዎች የተገደሉበትና በርካታ የቆሰሉበት ግጭት በአስቸኳይ ምርመራ እንዲካሄድበት ከፍተኛ ኮሚሽነሯ መጠየቃቸውን ቃል አቀባያቸው ራቢና ሻምዳሳኒ ገልጸዋል።
The High Commissioner says she is deeply worried about the reports of excessive use of force, including live ammunition.
ከፍተኛ ኮሚሽነሯ ከሚገባው በላይ ኃይል ተጠቅመዋል የሚለው ወሬ እጅግ እንዳሳሰባቸው ገልጸዋል። የመንግስት ወታደሮች ተኩሱን ያካተተ ኃይል እንደተጠቀሙ ተዘግቧል። የፖለቲካ መሪዎች አቀጣጣይ ንግግር ያደርጋሉ የሚለው ወሬም አሳስቧቸዋል።
የኮንጎ ዲሞክራሲያዊ ሪፑብሊክ መንግስት የተቃዋሚዎች ደጋፊዎች ብዙውን ጊዜ ኃይል የታከለባቸው ተግባሮች ለሚፈጽሙ ምላሽ ለመስጠት እገደዳለሁ እንደሚል ሻምዳሳኒ ለአሜሪካ ድምፅ ተናግረዋል። ነገር ግን ሰላማዊ የሆነ ሰልፍ የሚያካሄዱ ሰዎች ባሉበት ሁኔታ ኃይል የሚጠቀሙ ወገኖች ቢኖሩ ቶክስ ለመክፈት ምክንያት መሆን የለበትም ብለዋል። በፖሊሶችና በጸጥታ ኃይሎች ላይ አደጋ የሚደቅን ሁኔታ ካልተፈጠረ በስተቀር ኃይል መጠቀም በጣም የተወሰነ እንዲሆን ማድረጉ የመንግስት ኃላፊነት ነው ሲሉም ሻምዳሳኒ አስገንዝበዋል። ጆዜፍ ካቢላ ከ17 ዓመታት በፊት የፕሬዝዳንትነት ስልጣን ከያዙበት ጊዜ አንስቶ ለመጀመሪያ ጊዜ በመጪው ሳምንት ቅዳሜ ምርጫ ይካሄዳል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ በዓለሙ ድርጅት የሰላም ጥበቃ ተልእኮ አፍሪካ ውስጥ የምትጫወተውን ሚና እየመረመረች ነው። ብሔራዊ የጸጥታ አማካሪው ጆን ቦልተንና የመከላከያ ሚኒስትሩ ጂም ማቲስ ዩናይትድ ስቴትስ አፍሪካ ውስጥ ያሏትን ወታደሮችና በአህጉሪቱ የመደበችውን በጀት ወደ ሌላ አካባቢ ለማዞር እየመከሩ ነው ተብሏል። የብሔራዊ ጸጥታ አማካሪው ጆን ቦልተን ትላንት ያስተዳደሩን አዲስ የአፍሪካ ፖሊሲ ሲያስተዋውቁ ዩናይትድ ስቴትስ ከእንግዲህ በኋላ የማይረባ ስኬታማ ያልሆነና ተጠያቂነት የሌለው ሲሉ ለገለጹት በአፍሪካ ለተባበሩት መንግስታት የሰላም ጥበቃ ተልእኮ ድጋፍ አትሰጥም ብለዋል። በዓለም ዙሪያ ለተባበሩት መንግስታት የሰላም ጥበቃ ተልእኮ ከፍተኛውን የገንዘብ መዋጮ የምትከፍለው ዩናይትድ ስቴትስ ናት። ለ2010-2011 ዓመተ ምህረት ለአንድ ዓመት ከተመደበው የ6.7 ቢሊዮን ዶላር በጀት አንድ ሶስተኛውን የምትሸፍነው ዩናይትድ ስቴትስ ናት።
በዩናይትድ ስቴትስ የታገዙ የሶሪያ ተዋጊዎች አንድ ቁልፍ ከተማ ከእስላማዊ መንግሥት ቡድን አስለቅቀው መያዛቸው ተዘገበ። ለአንድ ሳምንት ከባድ ውጊያና የአየር ድብደባ በኋላ የሶሪያ ዲሞክራሲያዊ ኃይሎች ጽንፈኛውን ቡድን ከሃጂን ከተማ አባረዋል ሲል የገለጸው የሶሪያ የሰብአዊ መብቶች ቃፊር የሚባለው ቡድን ነው። ሃጂን ከተማ በዴር ኤዞር ክፍለ ሀገር ሶሪያ ከኢራቅ ጋር ከምትዋሰንበት ድንበር 30 ኪሎ ሜትር ርቀት ላይ ትገኛለች። በሶሪያ የሰብአዊ መብቶች ቃፊሩ ዋና ሹም አብደልራህማን መግለጫ መሠረት በሶሪያ የእስላማዊ መንግሥትን ተዋጊዎች ሃጂን ከነበራቸው የመጨረሻ ምሽግ ጠራርጎ ለማስወጣት 17 ሺህ የኩርድ አረብና የሶሪያ ዲሞክራሲያዊ ኃይሎች ኅብረት አባላት ተሳትፈዋል።
ሳውዲ አረቢያ በየመን የእርስ በርስ ጦርነት ውስጥ ለምታካሄደው ወታደራዊ ጣልቃ ገብ ዘመቻ ዩናይትድ ስቴትስ የምትሰጠውን ድጋፍ እንድታቆም የሚያዝ ውሳኔ የሕግ መወሰኛው ምክር ቤት ዛሬ አሳልፏል። ውሳኔው የዩናይትድ ስቴትስ የረጅም ጊዜ አጋር የሆነችውን ሳውዲ አረቢያን የሚጋፋና ታሪካዊ ነው ተብሏል። ሴኔቱ አክሎም በሳውዲ አረቢያው ጋዜጠኛ ዣማ ካሾጊ ላይ የተፈጸመውን ግድያ የሚያወግዝ ተጨማሪ ሰነድ አሳልፏል። መጽሔት ወደ ኋላ ያብራራዋል።
ባለፈው ሳምንት ከአባቷ ጋር ከሜክሲኮ ወደ ዩናይትድ ስቴትስ ያለ ፈቃድ ስታቋርጥ በድንበር ጠባቂ ዜጎች ተይዛ ታስራ የነበረች የሰባት ዓመት ሕፃን መሞቷን የፌዴራሉ የፍልሰት ጉዳይ ባለሥልጣናት አረጋገጡ። በዋሽንግተን ፖስት ጋዜጣ ዘገባ መሠረት ልጅቱ ሎርድስበርግ ኒው ሜክሲኮ ውስጥ ከተያዘች ከስምንት ሰዓት በኋላ ለህልፈት የበቃችው በውሃ ጥምና ድንጋጤ ሳቢያ ነው። የጓቴማላ ዜግነት ያላት ልጅ ከአንድ ሳምንት በፊት ትጓዝ የነበረችው ከሌሎች 163 ሰዎች ጋር እንደነበርም ተዘግቧል። የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት እንደገለጸው ልጅቱ በድንበር ቃኚዎች እጅ በነበረችበት ወቅት በከባዱ ያንቀጠቅጣት እንደነበርና በመስሪያ ቤቱ የጤና ወኪል ምርመራ ሲደረግላትም የሰውነቷ ትኩሳት መጠን 41 ዲግሪ ሴልሽየስ ደርሷል። ወዲያው በአይሮፕላን ወደ ኤልፓሶ ቴክሳስ የተወሰደችው ሕፃን 24 ሰዓት ባልሞላ ጊዜ ውስጥ የልቧ ትርታ ቆሞ ለህልፈት በቅታለች ተብሏል።
አንዲት ሩሲያዊት በዩናይትድ ስቴትስ ፍርድ ቤት በቀረበችበት ወቅት በስለላ ሥራ መሰማራቷን አምናለች ተብሎ የቀረበው ክስ መሠረተ ቢስ ነው ሲል የክሬምሊን ቤተ መንግሥት አስታወቀ። ቃል አቀባዩ ዲሚትሪ ፔስኮቭ ዛሬ ስለዚሁ ሲናገሩ በሴትዮዋ ላይ የቀረበውን ውንጀላ የምንመለከተው ሙሉ በሙሉ የፈጠራ ነው ብለን ነው ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ በበኩላቸው የማሪያ ቡቲና ጥፋተኛ ነኝ ብሎ መቅረብ ቀደም ሲል ከጠበቆች ጋር በተደረገ ስምምነት የተፈጸመ ነው ብዬ አምናለሁ ማለታቸው ተዘግቧል። በዩናይትድ ስቴትስ ተጠርጣሪዎች ከእስር በነጻ ተለቀው ወደ ሀገራቸው ቶሎ መመለስ ከፈለጉ ይህን መሰሉን ስምምነት ማድረግ የተለመደ ነው ተብሏል። ቡቲና አትላንት እዚህ ዋሽንግተን ዲሲ በሚገኝ ፍርድ ቤት በቀረበችበት ወቅት የክሬምሊን የስለላ ወኪል በመሆን በዩናይትድ ስቴትስ ለዜጎች የጦር መሳሪያ መያዝ መብት ከቆመው ከጠንካራው ብሔራዊ ማኅበር ጋር ግንኙነት ለመፍጠር ማሴሯንና በሪፐብሊካን ፓርቲ ውስጥ ሰርጋ በመግባት የምታገኛቸውን መረጃዎች ለሞስኩ የመላክ ተልእኮ እንደነበራት አምናለች። ማሪያ ቡቲና የአምስት ዓመት እስራት ቅጣት የሚጠብቃት ሲሆን ፍርዱ እስከሚሰጥ እስከ መጪው የካቲት ድረስ በሆን ቤት ትቆያለች ተብሏል። ከዚያ በኋላ ወደ አገሯ የመሸኘት ዕድል ይኖራታል።
ከዩናይትድ ስቴትስ ላይ በ$126 ቢሊዮን ወጪ በምትገዛቸው ተሽከርካሪዎችና መለዋወጫዎች ላይ የጣለችውን ቀረጥ ከአውሮፓውያኑ ዓመት 2019 የመጀመሪያ ቀን አንስቶ ለሚቀጥሉት 90 ቀናት እንደምታቆም ቻይና አስታወቀች። ሁለቱ የዓለማችን ሀያላን መንግስታት መሪዎች ፕሬዚደንት ሺ ጂንፒንግ እና ዶናልድ ትራምፕ ከአስር ቀናት በፊት በመካከላቸው የተፈጠረውን የንግድ ንትርክ ለማቆም መስማማታቸው ይታወሳል። ሁለቱ መሪዎች ቀረጥ ለማንሳት የደረሱት ስምምነት ጥሪያቸውን ተግባራዊ ለማድረግ ተጨባጭ እርምጃ ነው ብላለች ቤጂንግ። ድርድሮች እየተካሄዱ ባሉበት ወቅት ዩናይትድ ስቴትስ በቻይና ቁሳቁስ ላይ ግብር ላለመጨመር መስማማቷን ፕሬዚደንት ትራምፕ ቀደም ሲል መግለጻቸው ይታወሳል። ቀረጦችን ወይም ታሪፎችን ለማንሳት በቻይናና ዩናይትድ ስቴትስ መካከል ያሉ እቅዶች ከወጡ ወዲህ የዓለም ገበያ ሲዋዥቅ ቀርሟል። ለዜናው የተያዘው ጊዜ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርስ በ25 ሜትር ባንድ በ1240 ኪሎ ኸርስ በ31 ሜትር ባንድ በ9485 ኪሎ ኸርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 5 2011 ምሽት ፕሮግራም ነው።
ለጥያቄዎ መልስ
ካለፈው ስርዓት ጋር ተያይዘው የመጡ ነገሮችም አሉ እና አጠቃላይ ማለት የምንችለው ሀገራችን አሁን በጣም አሳሳቢ ያለች ይህ ካልኩ በኋላ ምናልባት የለውጡ አካሄድን ካየ ነው ከፖለቲካ አንጻር መንግስት በዚህ አጭር ጊዜ ያከናወናቸው ተግባራት በርካታ ናቸው፣ በጣም የማይናቁ ናቸው።
ዶክተር ቴዎድሮስ ኃይለማርያም በዲላ ዩኒቨርሲቲ የታሪክ መምህር የብሔርተኛነትና የሀገር ግንባታ አጥኚ።
ለውጡ ምን ላይ ነው በመጠየቅ ቻለ? አሁን የአሜሪካ ቃል አቀባይ ያቀረቡት ኢትዮጵያ በአመት ያልታየ ለውጥ ታየ በስተሰራት ያቀረቡት የአሜሪካ የፎረን ፖሊሲ ዲፕሎማሲ ነው እንጂ እኔ የሚታይ ጭራሽ ያነክል የገዘፈ ያነክል ጉዞ ሆነ ለውጥ አልታየኝም።
አቶ መኮንን ፍስሐ በመቀሌ ዩኒቨርሲቲ የህግ መምህር ናቸው። ሁለቱም ምሁራን በኢትዮጵያ የወቅቱ ሁኔታዎች ላይ ለጥያቄዎቹ መልስ ይሰጣሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ
በኢትዮጵያና ኬንያ ድንበር በሞያሌና ቱርካና ተደጋግመው የሚከሰቱ ግጭቶች የአካባቢው ምጣኔ ሀብት እንዲቀጭጭና በቀጣናው ውጥረት እንዲሰፍን አድርጓል ሲል የምስራቅ አፍሪካ በይነ መንግሥታዊ የልማት ድርጅት ኢጋድ አስታውቋል። በጉዳዩ ላይ እየተነጋገረ ያለው የኢትዮጵያና የኬንያ ድንበር ተሻጋሪ የዘላቂ ሰላም የምክክር መድረክ የሁለቱ ሀገሮች የመንግሥት ባለሥልጣናት በተገኙበት ዛሬ ሐዋሳ ከተማ ውስጥ ተከፍቷል። የሐዋሳ ሪፖርተራችን ዮናታን ዘብዲዮስ የጉባኤውን የዛሬ ውሎ ተከታትሎ ተከታዩን ዘግቧል።
ኢትዮጵያና ኬንያ ዘመናትን የተሻገረ መልካም የሚባል ግንኙነት ያላቸው ሀገራት ሲሆኑ ኬንያ በኦሮሚያ በኩል ከሞያሌ ከተማ ጋር፣ በደቡብ ክልል ደግሞ ከደቡብ ኦሞ ዞን ኛንጋቶም ወረዳ ከቱርካና ጋር የተጎራበቱ ሰላማዊ ሀገራት ናቸው። ይሁን እንጂ ከሀብት አጠቃቀም ጋር በተያያዘ አልፎ አልፎ የሚከሰቱ ግጭቶች ቀላል የማይባል ጉዳት እያስከተሉ ነው። ችግሩን ለመቅረፍም በምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መሪነት በሁለቱ ሀገራት ድንበር አካባቢ ከሚኖሩ ህዝቦች መካከል የህዝብ ለህዝብና በመንግስታት ደረጃም ምክክር እየተደረገ ነው። የኢጋድ የግጭት ቅድመ ማስጠንቀቂያና ምላሽ በሚኒስትር ቃሉ ሲኢወርን ዳይሬክተር ሚስተር ካምሎስ ኦሞጎ እንዳሉት የሁለቱ አግራት ከፍተኛ የመንግስት ባለስልጣናት ድንበር ተሻጋሪ ውይይት በአዋሳ ከተማ ዛሬ ከመከፈቱ በፊት በኢትዮጵያና በኬንያ ድንበር አካባቢ ከሚገኙ ጎሳ መሪዎች፣ ከሃይማኖት አባቶች፣ ከሽማግሌዎች፣ ከአካባቢ መስተዳድርና ከተለያዩ የህብረተሰብ ክፍሎች ጋር ጥልቅ ውይይት ተደርጓል። ከማህበረሰቡ ጋር የተደረገው ውይይት ውጤት እንደሚያሳየው በቀጠናው ያለው ግጭት የአካባቢውን የኢኮኖሚ እድገት መክታቱን፣ የቤተሰብ ገቢ መጠን እንዲቀንስና በቀጠናው ሰላም እንዲጠፋና ውጥረት እንዲነግስ ማድረጉን ገልጸዋል።
From the consultations that have been undertaken, it is clear that the conflicts have interrupted economic activities.
ከማህበረሰቡ ጋር የተጀመረው ውይይት እንደሚያሳየው የሚፈጠሩ ግጭቶች በአካባቢው ከፍተኛ መጠን ያለው ንብረት እንዲወድምና የሰው ህይወት እንዲያልፍ ምክንያት ሆነዋል። ማህበራዊ አገልግሎት ሰጪ ተቋማት ወድመዋል። የልማት ድርጅቶችም በአካባቢው ገብተው እንዳይንቀሳቀሱ ፈተና ደቅኗል።
የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ የግጭት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬትም የአካባቢው ማህበረሰብ ምክክር ውጤትና ግኝት ያማከለ ችግር መፍቻ መንገዶችን በመከተል በአካባቢው ሰላም ለማስፈን ጥረት እየተደረገ መሆኑን ገልጸው አሁን የሚደረገው ውይይት በሶስት መንገድ የሚተበቀውን ውጤት ያመጣል ብለዋል።
I have no doubt that the dialogue will yield the expected results.
አልጠራጠርም የምናደርገው ውይይት በግጭቱ መንስኤ ዙሪያ የጋራ ግንዛቤ እንንጨብጥ በመክረ ሐሳቦችና በቀጣይ አቅጣጫዎችም ላይ እንድንስማማ በማድረግ ለውጥ እንድናመጣ ይረዳል።
እነዚህ ተግባራት ኢትዮጵያና ኬንያ በሁለቱ ግንኙነታቸው ከሚሰራቸው ተግባራት በተለይም የሁለቱ አገራት መሪዎች ዘላቂ ሰላም፣ ማህበራዊና ኢኮኖሚያዊ ሽግግር ለማረጋገጥ እንደ አውሮፓውያን አቆጣጠር በ2015 ከፈጸሙት ስምምነት በተጨማሪ የሚሰራ ስራ በመሆኑ ትብብሩ በዚሁ መልክ መሆኑን ተናግረዋል።
We have experienced a series of intercommunal conflicts over resource competition. This has led to the loss of human rights.
ካሳለፍነው ልምድና ሙከራዎች እንደምንረዳው ከሆነ በተፈጥሮ ሀብት አጠቃቀም ዙሪያ ያለው ከፍተኛ ውድድር የሰው ህይወት መጥፋትን ጨምሮ ለበርካታ ጉዳቶች ዳርጎናል። ኬንያ ከኢትዮጵያ መንግስትና በሰላም ዙሪያ ከሚሰሩ አጋር ድርጅቶች ጋር በመተባበር በሞያሌ አካባቢ ሰላም እንዲወርድ እየሰራች ነው።
በሁለቱ አገራት መካከል የሚደረገው ድንበር ተሻጋሪ የሰላም ውይይት መድረክ ነገ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታን ዘብዲዮስ አመሰግናለሁ ለዘገባው። ዮናታን በቅርቡ ኢትዮጵያ ውስጥ ከተቀላቀሉን ጋዜጠኞቻችን ሪፖርተሮቻችን አንዱ ነው። አመሰግናለሁ ለዘገባው በድጋሚ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ከሶማሌ ክልል ይነሳሉ በሚባሉ ታጣቂዎች ሞያሌ ላይ እየተፈጸመ ያለው ጥቃት ዛሬም መቀጠሉን ነዋሪዎች እየተናገሩ ነው። ታጣቂዎቹ በከተማይቱ 02 ቀበሌ ውስጥ ዛሬ ባደረሱት ጥቃት ቢያንስ 10 ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ገልጸዋል። መንግሥት አፋጣኝ እርምጃ እንዲወስድ በሞያሌ የኦሮሞ ፌዴራሊስት ኮንግሬስ ተወካይ አብዱባ ዋቆ ዶጎ ጠይቀዋል። ገልሞ ዳዊት ተጨማሪ አለው።
ከኢትዮጵያ ሶማሌ ክልል በመጡ ታጣቂዎች በሞያሌ ከተማ ነዋሪዎች ላይ እየተፈጸመ ያለው ጥቃት ዛሬ 6ኛ ቀኑ ነው። ታጣቂዎቹ ዛሬም በሞያሌ 02 ቀበሌ ተኩስ ከፍተው ከ10 ሰዎች በላይ መግደላቸውን ነዋሪዎች ተናግረዋል። አቶ አብዱባ ዋቆ ዶጎ በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተወካይ ናቸው።
አማ ሳት ከናቲ ሶማሌ ወልፈጭሳ ትራኒ ኦሮሚያሌን ፍራፈጭሳ ጅራ ጋሩ
አሁን የሶማሌ ክልል ታጣቂዎች ጎረቤት ኦሮሚያ ክልል ላይ ጥቃት ሲፈጽሙ ነበር። የኦሮሚያ ክልል ነዋሪዎች እንዲሁም የጸጥታ አካላት የመከላከል እርምጃ እየወሰዱ ባለበት የመከላከያ ኃይል መጥቶ በኦሮሚያ ፖሊስ ላይ ጥቃት መፈጸም ጀመረ። ይህም የሆነው በኦሮሚያ ክልል ፖሊስ ጣቢያ አካባቢ ነው። አሁን አንተን እያናገርኩ ባለንበት ወቅት ራሱ የመከላከያ ኃይል በኦሮሚያ ፖሊስ ላይ ጥቃት እየፈጸመ ነው። በጥቃቱ የአምስት ሰዎች ሕይወት ጠፍቷል። ከነኚህ አንዱ የመኪና አሽከርካሪ ናቸው። የተቀሩት የፖሊስ አባላት በተለያየ ቦታ የተገደሉትም ወደ 5 ሰዎች ይደርሳሉ። በአጠቃላይ 15 ሰዎች ተሰውተውብናል። በዛሬው ዕለት
ከተገደሉ ሰዎች መካከል የሞያሌ 02 ቀበሌ አስተዳዳሪ አቶ ዋቆ አለኬ አንዱ ናቸው። አንድ የሞያሌ 02 ቀበሌ ነዋሪ አቶ ዋቆ የተገደሉበትን ሁኔታ እንዲህ ያብራራል።
እኔ ከነበርኩበት ቦታ ጥቂት ራቅ ብሎ ነበር። በሞተር ሳይክል መንገድ ላይ ሲጓዝ ያለ ነው ተኩሰውበት የገደሉት።
ለአሜሪካ ድምጽ አስተያየታቸውን የሰጡ የሞያሌ ከተማ ነዋሪዎች በዛሬው ጥቃት የሞቱትን ሰዎች ቁጥር ማወቅ አስቸጋሪ መሆኑን ገልጸዋል። በከተማዋ የሚገኙ በርካታ ንብረቶች መውደማቸውንም ነው ነዋሪዎቹ የገለጹት።
አሁን ጦርነት ውስጥ ስላለን የሞቱትን ሰዎች ቁጥር አናውቅም። ይኸው ትሰማለህ አይደል የተኩስ ድምጽ? የመከላከያ ኃይል መጥቶ ገብቶ ነበር፣ ነገር ግን አሁንም ተኩሱ አልቆመም።
ነዋሪዎች አሁንም በሞያሌ ሰፈር የሚገኙ የኢትዮጵያ መከላከያ ኃይል ከኢትዮጵያ ሶማሌ ክልል መጥተው ጥቃት እየፈጸሙ ያሉ ታጣቂዎችን መቆጣጠር አልቻለም ሲሉ ይተቻሉ።
ይኸው በቢሮአቸው ውስጥ ተቀምጠው ስንት ሰው ነው የተገደለው? የመከላከያ ኃይል እነሱን ነው የሚደግፈው። በዚያ ላይ በከባድ መሳሪያ ነው የሰው ሕይወት እየጠፋ ያለው። የኦሮሚያ ፖሊስ ምንም ጥይት የሌለውን መሳሪያ ይዞ ነው የሚንቀሳቀሰው። እነሱ ግን ሙሉ ትጥቅ አላቸው። ምንም መቆጣጠር አልተቻለም።
የሞያሌ ከተማ ነዋሪዎች በዛሬው ጥቃት ብዙ የመኖሪያና የንግድ ቤቶች መውደማቸውን ገልጸው በከተማዋ የጤና አገልግሎት የሚሰጠው የሞያሌ ሆስፒታልም ሙሉ አገልግሎት እየሰጠ እንዳልሆነ ነው የተናገሩት። በጥቃቱ የተጎዱ ሰዎችም ወደ ያቤሎ ሆስፒታል መወሰዳቸውን አክለው አስረድተዋል። በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግረስ ተወካይ አቶ አብዱ በዋቆ ዶጎ መንግስት ተገቢውን እርምጃ ወስዶ ችግሩን ካልተቆጣጠረ ለነዋሪዎች መዘዙ የከፋ ነው ሲሉ አሳስበዋል። የቦርና ዞን የጸጥታና ደህንነት ቢሮ ኃላፊ አቶ አብዱባ ኮንሶ ጥቃት እየፈጸሙ ያሉ ታጣቂዎች በኢትዮ ሶማሌ አቅጣጫ ያለው ኢትዮጵያ ድንበር ክፍት በመሆኑ ታጣቂዎቹ በዛ ገብተው ጉዳት በማድረስ ላይ መሆናቸውን ገልጸዋል። ስለዚህም የፌዴራል መንግስት በሁለቱ አገሮች ድንበር ላይ የጥበቃ ኃይል አሰማርቶ ታጣቂዎቹም መቆጣጠር አለበት ብሏል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሳውዲ አረቢያ በየመን የእርስ በርስ ጦርነት ውስጥ ለምታካሄደው ወታደራዊ ጣልቃ ግብ ዘመቻ ዩናይትድ ስቴትስ የምትሰጠውን ድጋፍ እንድታቆም የሚያዝ ውሳኔ የሕግ መወሰኛ ምክር ቤቱ ዛሬ አሳልፈዋል። ውሳኔው የዩናይትድ ስቴትስ የረዥም ጊዜ አጋር የሆነችውን ሳውዲ አረቢያን የሚጋፋና ታሪካዊም ነው ተብሏል። ሴኔቱ አክሎም በሳዑዲ አረቢያው ጋዜጠኛ ጀማል ካሾግዢ ላይ የተፈጸመውን ግድያ የሚያወግዝ ተጨማሪ ሰነድ አሳልፏል። ሪፖርተራችን ማይክል ባውማን ከተወካዮች ምክር ቤቱ ያጠናቀረው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
ዋሽንግተን መካከለኛው ምስራቅ ውስጥ እንደ ቀኝ እጇ ከምታያቸው ሀገሮች አንዷ የሆነችውን ሳዑዲ አረቢያን በብርቱ የሚገስጹ ሁለት እርምጃዎችን የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ዛሬ ወስዷል። የመን ውስጥ እየታየ ያለው ሞትና የሰው ልጅ የበረታ ስቃይ ምንኛ እንዳስጠላው ነው ሴኔቱ ዛሬ ያሳወቀውና በኦፊሴል መዝገብም ያሰፈረው። ዴሞክራቱ ሴናተር ፓትሪክ ሌሂ ቁጣቸውን አሰምተዋል።
ሳውዲ ሚሊተሪ ባይ ኤኒ ኦብጀክቲቭ ሜዥር ኢዝ ጊልቲ ኦፍ ዋር ክራይምስ አስ ሎንግ ፓስት።
የሳውዲ አረቢያ ጦር የጦር ወንጀሎች ጥፋተኛ ነው። እናምኛ ይበቃል ልንል ይገባን ከነበረው ጊዜ በእጅጉ ዘግይተናል።
ሰነተር ሌሂ አክሎም የዛሬ ሁለት ወር አካባቢ በተገደለው ጋዜጠኛ ጀማል ሃሾግዢ ላይ ለተፈጸመው ወንጀል የሳውዲ አረቢያውን አልጋወራሽ ሞሐመድ ቢን ሳልማንን በጥፋተኝነት ከሰዋል። የሪፐብሊካኑ የሕግ መወሰኛ ምክር ቤት አባል ማርኮ ሩቢዮም የሰነተር ሌሂን አቋም በግልጽ ተጋርተዋል።
If you know anything about Saudi Arabia, if you know anything about how their government works, and if you know anything about the Crown Prince, you know
ስለ አልጋወራሹ የምታውቁት ምንም ነገር ካለ ለርሳቸው እንዲያቀርብ ይሆኑ 17 ሰዎች አይሮፕላን ላይ ወጥተው ወደ ሶስተኛ ሀገር ሄደው አንድን ሰው ቆንስላ ውስጥ ቆራርጠው አካላቱን አስወግደው ወደ ሀገራቸው ሲመለሱ እርሳቸው ምንም አያውቁም ነበር ለማለት ጨርሶ አይቻልም።
ሃሾግዢን የገደሉት ጋጠወጥ ስትል የጠራቻቸው የደህንነት ሰዎቿ መሆናቸውን ሪያድ በተናገረች ጊዜ ከዋይት ሀውስ የወጣው መግለጫ ኃላፊነቱን ማን እንደሚወስድ አጥርቶ የማይናገርና የሚጋጭ እንደነገር ይቅርታ እንደነበር ሲዘገብ ቆይቷል። በዋሽንግተንና በሪያድ መካከለ ያለውን ወታደራዊ ትብብር በማቋረጥ ጉዳይ ላይ ዋይት ሃውስ በብርቱ የሚቃወም አቋሙን አሳውቋል። ይህንኑ የቤተ መንግስቱን ሐሳብ ያስተጋቡትም ሰነተሮች ተደምጠዋል። ሪፐብሊካኑ ጄምስ ሊንክፎርድ አንዱ ናቸው።
It's a very messy civil war, but the last thing that we should do is just pretend our
እጅግ የተበላሸ የርስ በርስ ጦርነት ነው። ይሁን እንጂ እኛ እጃችንን ማውጣታችን ሲቪሎችን ከጥቃት ይጠብቃል ብለን ማሰብ ከንቱ ነው። አይጠብቅም።
የራሳቸው የሰነተር ላንክፎርድ ፓርቲ አባል ሪፐብሊካኑ ሰነተር ማርኮ ሩቢዮ ሐሳባቸውን አክለዋል።
If you're the Houthis and you just read in the newspaper that now the US Senate has voted to end support for Saudi Arabia,
እናንተ አሁን ሁቲዎች ብትሆኑና የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ለሳውዲ አረቢያ የሚሰጠውን ድጋፍ አቆመ የሚል ዜና ጋዜጦች ላይ ብታዩ ምን እንደሚያስቡ ታውቃላችሁ? ለሰላም አንደራደርም ልናሸንፍ እንችላለን ነው የሚሉት።
የሰነቱ ውሳኔ ወጣው ስዊድን ውስጥ እየተካሄደ ያለው በተባበሩት መንግስታት ድርጅት የተዘጋጀው የየመን የሰላም ድርድር እጅግ አስፈላጊ የሆነውን ሰብአዊ እርዳታ ወደ ሀገሪቱ ለማስገባት የሚያስችል አዲስ ተስፋ ማጫሩ ከተነገረ በኋላ ነው። ዋሽንግተን ላይ ግን ለሳውዲ አረቢያ የተላለፈው መልእክት ጠንካራ ነው። ሰነተር በርኒ ሳንደርስ
Tell the world that the United States of America will not continue to be part of the world
United States በዚህ ምድር ገጽ ላይ እጅግ ዘግናኝ የሆነ ሰብአዊ አደጋ አካል ሆና አትቀጥልም ብላችሁ ለዓለም ንገሩ።
የሕግ መወሰኛ ምክር ቤቱ ያሳለፈው ውሳኔ አሜሪካ ወደ ጦርነት ስትገባ የመወሰን ስልጣን እንዳለውም አውጇል። የተወካዮች ምክር ቤቱ እስከዚያው የአውሮፓ አመት ባሉት 15 ቀናት ውስጥ በጦር ጉዳዮች ላይም ድምጽ እንደሚሰጥ እንደራሴዎቹ ያሳወቁ በመሆኑ የዛሬው የሰነቱ ውሳኔ ላጭር ጊዜም ቢሆን እንደዚያው የይስሙላ ሆኖ ነው የሚቀጥለው ተብሏል።
ክቡራትና ክቡራን አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የምናስተላልፍላችሁን ዝግጅታችንን ነው እያደመጣችሁ ያላችሁት። እንዲሁም ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡን ጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽቡ። ለሞባይል ስልኮቻችሁና ለሌሎችም መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል። የሰዓቱን ዋና ዋና የዓለም ዜና ሰለሞን ያሰማናል።
በቦረና ዞን ሞያሌ ከተማ ለአምስተኛ ቀን የቀጠለውን ጥቃት በመቃወም የቦረናና የምስራቅ ጉጂ ዞኖች ነዋሪዎች ዛሬ ሰልፍ አካሂደዋል። በዛሬው ዕለት ብቻ 15 ሰዎች መሞታቸውን በሞያሌ ከተማ ነዋሪዎችና የመንግስት ባለስልጣናት ለአሜሪካ ድምፅ አፋን ኦሮሞ አገልግሎት ተናግረዋል። የተቃውሞ ሰልፈኞቹ በያቤሎ፣ በነጌሌ ቦረናና ሌሎች ከተሞች ወጥተው መንግስት የህዝቡን ደህንነት እንዲጠብቅና ግዳጁን እንዲወጣ ጠይቀዋል። በሞያሌ ጥቃት እያደረሱ ያሉት በአልሻባብ ወታደሮች መሪነት መሆኑን አቶ አብዱባ ኮንሳ የቦረና ዞን የጸጥታ ዘርፍ ኃላፊ ያገኙትን መረጃ አጣቅሰው ተናግረዋል። ይህንኑም ለኦሮሞ ክልላዊ መንግስት ሪፖርት ማድረጋቸውን ገልጸዋል። የሶማሊያው ፕሬዚደንት ሞሐመድ አብዱላይ ሞሐመድ ፋርማጆና የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሞቃዲሾ ለሁለት ቀናት ያደረጉትን የምክክር ስብሰባ ዛሬ ማጠናቀቃቸውን በጋራ ያወጡት ጋዜጣዊ መግለጫ ያስረዳል። ሁለቱ ፕሬዝደንቶች በቪላ ሶማሊያ ባደረጉት ውይይት የንግድ ልውውጦችን ጨምሮ በመዋለ ንዋይ ምደባና የህዝብ ለህዝብ ግንኙነቶችን የመሳሰሉ ታሪካዊ ያሏቸውን ግንኙነቶቻቸውን ለማጠናከር ተስማምተዋል። በአፍሪካ ቀንድ የጋራ ልማት እድገትና ብልጽግና ላይ ያተኮረ ትብብር ለመፍጠር ያላቸውን ቁርጠኝነትም ሁለቱ መሪዎች በድጋሚ አረጋግጠዋል።
Be away.
አመሰግናለሁ ለአርዕስተ ዜናው ሰሎሞን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የምናስተናግዳችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
የምሽቱ ፕሮግራም ፕሮዲውሰር ንጉሡ ታምሬ ነው። እንዲሁም የቮይቴክ ዞርኛክ ቴክኒሻኑ ነው። የዌብና ማኅበራዊ መገናኛዎች ፕሮዲውሰራችን አበባየሁ ገበያ ሆነች። ዝግጅታችን ይቀጥላል። አሁን አንድ ሙዚቃ እንጋብዛችሁ። ልረሳሽ አልቻልኩም በኤርሚያስ አስፋውን ያስደምጥናችሁ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። አሁን ለጥያቄው መልስ
በህወሓትና በሌሎቹ የኢህአደግ አባል ድርጅቶች በተለይ ደግሞ ከኦሮሞ ዲሞክራሲያዊ ፓርቲና ከአማራ ዲሞክራሲያዊ ፓርቲ ጋር የሚስተዋለው ውጥረቱ እየከረረ ይመስላል። ለመሆኑ በዚህ ሁኔታ ምርጫ እንዴት ይታቀዳል? ከሜሪላንድ ዩናይትድ ስቴትስ አቶ ፈለቀ ገብረ ኢየሱስ የላኩልን ጥያቄ ነው።
ቴዲ ኢትዮጵያ ነኝ ያሉ ሌላ ጥያቄ ደግሞ የጥፋት ኃይሎች ሲሉ የጠሯቸው ተጠያቂ እንዳይሆኑና ከሕግ ለማምለጥ በሚፈጥሩት ችግር አገሪቱ አደጋ ላይ ወድቃለች፣ የጥፋት ዓላማውን እንዴት ማስቆም ይቻላል ብለዋል።
እነዚህንና ሌሎች ጥያቄዎችን ይዘን በዲላ ዩኒቨርሲቲ የታሪክ መምህር እንዲሁም የብሔረተኝነትና ሀገር ግንባታ አጥኚ ዶክተር ቴዎድሮስ ኃይለማርያምን እንዲሁም በመቀሌ ዩኒቨርሲቲ የሕግ መምህር አቶ መኮንን ፍስሐን አነጋግረናል። በጥያቄው መልስ ማስታወቂያችን ቀደም ሲል ዶክተር ብርሃነ መስቀል ሰኚ እንደሚቀርቡ ገልጸን ነበር። የፕሮግራም መደራረብ ገጥሟቸው አልተገኙም። ይቅርታ እንጠይቃለን።
አሁን ወደ ፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው።
ስለ ትብብራችሁ አስቀድሜ አመሰግናለሁ። በመጀመሪያ እንግዲህ በኢትዮጵያ ወቅታዊ ሁኔታ ላይ ያላችሁን ግንዛቤ እንድታካፍሉኝ ነው የምጠይቀው። ምንድን ነው? በአንድ በኩል ማዕከላዊ መንግስቱ ለውጥ እያካሄድኩ ነው ይላል። የሚካሄዱ ለውጦችንም አንዳንዶቹን እየተገነዘብን ነው። ዓለም አቀፍ ማህበረሰብም ለእነዚህ ለውጦች አወንታዊ ምላሽ እየሰጠ ነው። ለውጦቹን በዝርዝር በውይይታችን እንመለከታቸዋለን። በሌላ በኩል ደግሞ በአገር ዙሪያ ግጭት አለ፣ መፈናቀል አለ። ህዝቦች ተረጋግተው በሰላም ኑሯቸውን መቀጠል አልቻሉም። በብዙ ቦታ ሰው በየዕለቱ እየሞተ ነው። በሌላ በኩል በትግራይ ክልልና በማዕከላዊ መንግስት መካከል ውጥረት ያለ ይመስላል። ተደጋጋሚ ሰላማዊ ሰልፎች ተካሂደዋል። የህግ በላይነት እንዲከበር የሚጠይቁ መፈክሮች ይታያሉ። ማዕከላዊ መንግስት በወሰደው የእስራት እርምጃም አንዳንድ ሰዎች እንግዲህ በሙስና ተከሰዋል ተብሎ ታስረዋል። በርካታ ሰዎች ናቸው። ብሔር ተኮር ነው የሚል ስሞታ አለ ከትግራይ በኩል። ነገር ግን የወጣው ሊስት ወደ 400 በላይ ነው በዚህ በሙስና የተከሰሱት እና ሁሉም ብሔር ብሔረሰቦች አሉበት። በብዛት ኦሮሞዎች፣ ደቡቦች፣ አማራዎች አሉበትና ብሔር ተኮር ነው ይሄ ጥቃት የሚል ስሞታ አለ። በዚህ ላይ ግንዛቤያችሁን ልውሰድና ከአድማጮች ወደ መጡልን ጥያቄዎች እንሄዳለን። ከዲላ ዩኒቨርሲቲ ዶክተር ቴዎድሮስ ኃይለ ማርያም ያሉትን አመለካከት ይስጡኝ እስቲ። እዚህ ላይ
እንግዲህ እንዳልሽው የሀገራችን ሁኔታ በአጠቃላይ ገና ካልጠራው የለውጥ ሂደት ጋር የተቆራኘና ፖለቲካዊ፣ ምጣኔ ሀብታዊ፣ ማህበራዊ ጉዳዮች ወቅታዊ የሆኑ ችግሮችም አሉ። ደግሞ ረዘም ያለ ካለፈው ስርዓት ጋር ተያይዘው የመጡ ነገሮችም አሉ እና በአጠቃላይ ማለት የምንችለው ሀገራችን አሁን በጣም አሳሳቢ ሁኔታ ላይ ያለች። ይህን ካልኩ በኋላ ምናልባት የለውጡ አካሄድን ካየ ነው ከፖለቲካ አንጻር መንግስት በዚህ አጭር ጊዜ አከናወናቸው ተግባራት በርካታ ናቸው፣ በጣም የማይናቁ ናቸው። በመጀመሪያ ደረጃ ከቀደመው ከመርዛሙ የጥላቻ ፖለቲካ ወደ አዎንታዊና ኃላፊነት የሚሰማው ፖለቲካ መዞሩ፣ የህሊና እስረኞችን መፍታቱ፣ ያለ ገደብ ለምን ተቃዋሚ ኃይሎች በሩን ክፍት በማድረግ እጁን በይቅርታ መዘርጋቱ፣ እንዲህ ያሉ መደላደሎች ወደ ብሔራዊ እርቅ፣ ወደ ብሔራዊ መግባባት የሚወስዱ ነገሮች በመሆኑ በጣም ጥሩ ነው እና ከዚህም በላይ እንደገና በዘላቂነት ስንመለከት በተለይ ያለፈው ስርዓት የጭቆና መሳሪያዎች የነበሩትን የፍትህ ስርዓቱን እንደዚሁም ደግሞ የምርጫ ስርዓቱን ብቻ እንኳን ብንወስድ መጪውን አቅጣጫ በግልጽ የሚያሳዩ አንዳንድ አዎንታዊ ለውጦችን እያየን ነው። ነገር ግን አሁን የምናያቸው ችግሮች አንደኛ በእንትን በስልጣን ላይ የወጣው የለውጥ ኃይል ገና የማንነት ውዥንብር ውስጥ በመሆኑ ማለትም የርዕዮት ያልቀራ ርዕዮት ነው፣ ግብም የለውም፣ ስልቱም በዚሁም አይነት ያዘለቀቅ ነው። በዚህ የተነሳ በአገሪቱ ውስጥ ከፍተኛ ግራ መጋባት ውዥንብር እየተፈጠረ ነው። በተለይም ያለፈውን ስርዓት ከነገት አንግሱ እንዳለ ተሸክሞ ቁጭ አለ። ችግሩን አናት ከማዕከል አባረረው እንጂ ገና አልነካው እና ይህ ኃይል ደግሞ በመላ ሀገሪቱ እያንሰራረመ ስር እየሰደደ የኢትዮጵያን ሕዝብ እንደገና ደም እያስከፈለ ነው። እነዚህ እዚህ አንጻር መንግስት የተያያዙ አካሄድ በጣም የፈጠረው ክፍተት ይመስለኛል። በኢትዮጵያ ውስጥ የሚታዩትም አለመረጋጋቶች በየአካባቢው ያሉ ችግሮች የፈጠረው ሰላምና ደህንነት የማስከበር ተቀዳሚ ኃላፊነት በመውጣት ያቃተው መንግስት ከሆነ የህዝብ አመኔታን የማጣት አደጋ እንዳለበት ግልጽ ነው እና ከዚህ ጋር ተያይዘ የመጡ ናቸው። አሁን መንግስት ደፈር ብሎ በግልጽነትና ተጠያቂነት ባለበት መልኩ እርምጃ መውሰድ አለበት። አጠቃላይ አንድ ቡድንን ብቻ መፈረጅ ሳይሆን ከፍረጃ ወጥቶ በህጋዊ ስርዓት የሚጠየቁትን መጠየቅ አለብን እና ይህ ስባ በሌለበት በጣም በርካታ ወቀሳዎች ሊነሱ ይችላሉ። ስርዓቱ ግልጽነት ከሌለው ነገር ግን ብሔር ተኮር ነው የሚለው ነገር ራሱ ያለፈው ስርዓት በከፍተኛ ሁኔታ ብሔር ተኮር የሆነ ስለሆነ ከዚህ ጋር የተያያዘ ነው እንጂ ከሀይሉ መንግስት አንድን ብሔር ለይቶ ለማጥቃት ከሚያደርገው እንቅስቃሴ አይመስለኝም። ስለዚህ ብሔር ተኮር ነው የሚለው አያስኬድም። ነገር ግን ግልጽነት እንደዚህ አይነት ጥያቄዎች እንዳይነሱ መንግስት በተቻለ መጠን በግልጽነትና በተጠያቂነት መስራት ግዴታ መሆኑን ግን የሚያስገነዝብ ጉዳይ።
እሺ፣ ዶክተር ቴዎድሮስ በቪኦኤ አምሃሪክ የፌስቡክ ገጻችን መልእክት ያኖሩልን በርካታ ጥያቄዎች አሉ። አሁን ዶክተር ቴዎድሮስ ከሚሉት ጋር የተያያዘ ሀሳብ ያቀረቡልን፣ ለምሳሌ ኢትዮጵያ በሚል ስም ጥያቄ ይላኩልን። ችግሩ አንዱም የማዕከላዊ መንግስቱ ድክመት ነው ይላሉ። ድክመትና ጥንካሬ ያለማሳየት። በሌላ በኩል ደግሞ ታንዛኒያ በሚል የፌስቡክ ስማቸው ጥያቄ ይላኩልን። ለተፈጠረው ችግር ተጠያቂው ህወሓት ነው ይላሉ። በተቀረው ኢትዮጵያ ግድያ፣ ዝርፊያ፣ ዘግናኝ ግፍ ተፈጽሟል። ሰሞኑን በኢትዮጵያ እንደተገለጸውም $36 ቢሊዮን ዝርፊያ ተካሂዷል ይላሉ። ይሄንን ለማረሳሳት ደግሞ ፉከራ እንደሚደረግ ነው የሚገልጹት። ተው መኮንን ፈሳ ከመቀሌ የራስዎን የግል አመለካከቶን ከሰጡ በኋላ ለዚህ ጥያቄ ደግሞ መልስ ይስጡኝ።
እሺ አመሰግናለሁ። በአጠቃላይ ሲታይ አሁን የኢትዮጵያ ችግር እንደ በደርግ ዘመን ከዛ በፊት የነበረው አዲስ ችግር በተፈጠረ በ27 ዓመት ሁሉም ችግሮች ምንጭ አርጎ ማቅረብ ልክ አይደለም። ስንት ዓመት ችግር የነበረባት አንድ መንግስት ሲመጣ አንድ ሲቀያየር በኃይል እንዲሁ ደግሞ አንዱን ሲያሳድድ ነው ኖረው እና የ27 ዓመታት የታዩ ለውጦችን ጭምር ማንም ሰው የሚያየው የሚዳስሰው የሚጨብጠው ነገር ነው። እነሱ እንዳሉ ሆኖ ችግሮች እንዳሉ ራሱ መንግስትም አምነዋል። እኔ እንደማውቀው በእነዚህ አራት ብሔራዊ ድርጅቶች በጋራ ማን ይመራ ነበር እንዳለው እሱ በዝርዝር መግቢያ ያቸራል። ግን ዋናው በየክልላቸው እየመሩ የሙስናም የሰብአዊ መጥፈትም በየክልሎችም ጭምር በሰል መንግስትም ጭምር ያ የነበረ ነው። መንግስትም ራሱ ደግሞ ገምግሞ አምኗል፣ ይሄ አቋም ይዘዋል። እና እንደ አዲስ ክስ ተደርጎ መቅረቡ ይሄ ልክ አይደለም አንድ ነገር። ሁለተኛ ነገር ደግሞ የእነ ዶክተር አብይ አመራር ራሱ የአዲሱ ስርዓት የለውጥ ኃይል ተደርጎ መቅረቡ ይሄ ልክ አይደለም። እነ ዶክተር አብይና ለውጥ ኃይሎች የሚባሉ የድሮ ስርዓት ወይም የኢህአዴግ 27 ዓመት አካል ናቸው። ስለዚህ ለችግሩም ለእድገቱም አንድ ተጠያቂ ናቸው ማለት ነው። ይሄ እንዳለ ሆነ ከዶክተር ቴድሮስ ጋር የሚጋራው ኢትዮጵያ በአደገኛ ሁኔታ እንዳለች እሱም ትክክል ነው፣ እኔም አምንበታለሁ። በአጠቃላይ በየቦታው ፈላቀል በዝተዋል። ሰው በአደባባይ ተዘብቆ ሲገደል ታይተዋል። በቤተክርስቲያንም ተገድለዋል። በኢትዮጵያ ያልተደረገ ነገር የለም በአጭሩ ነገር እና ከሶሪያ በልጦ እንጂ በልጦ አጠቃላይ የኢንተርናል ስፔስ ፐርሰንስ በልተዋል። እና ይህ ሲታይ ለውጡ ምን ላይ ነው ብለህ መጠየቅ ቻለ። አሁን የአሜሪካ ቃል አቀባይ ያቀረቡት ኢትዮጵያ በ4 ዓመት ያልታየ ለውጦ ታየ በ6 ወራት ብላ ያቀረቡት የአሜሪካ የፎረን ፖሊሲ ዲፕሎማሲ ነው እንጂ እኔ የሚታይ ጭራሽ ያነክል የገዘፈ ያነክል ጉዞ የሆነ ለውጥ አልታየኝም። በሙስና የተጠረጠሩ ሰዎች ወይም በሽብር የተከሱ ሰዎች ሌሎች እነዚህ ጉዳዮች ላይ መንግስት ፈጥተዋል። የፖለቲካ ምህዳሩም አሰፋለሁ ብለዋል። ሲፈቱ በአጠቃላይ በሩጫ ነው የተፈታው እና ለእነሱ የሚያመች ማቀፍ ብሮፍ ጌም ሳያስቀምጥ መንግስት በየቦታው ከዲያስፖራ ሁሉም ኑ ብዙ የሚል መልክ አስገብቷቸዋል። ቶሎ የገለብሱ ዋናው ግን የገቡትን ለሀገራቸው ምን ያክል ኮንትሪቢሽን እያደርጉ ነው ያሉ እና የዲያስፖራ ፖለቲካ ለኢትዮጵያ ፖለቲካ አደገኛ ውስጥ እያስገባው አይደለም ወይ የሚል ያስረዳት አለኝ። ከዛ ወደ ድርድር ጥያቄዎች ስመለስ እኔ የሁሉም የኢትዮጵያ ችግር የህወሓት ችግር ነው ብዬ አልወስድም። እንደዛ ብዬም እንደዛ ብሎ የሚያስብ ሰውም ጤናማ ነው ብዬ አስብ። ለምን እያንዳንዱ በአማራ ክልል፣ በኦሮሚያ ክልል፣ በደቡብ፣ በትግራይ፣ በአፋር፣ በምናምን ላይ ያለው እስከ ቀበሌ ላይ ያለው የህወሓት ማህበር አለው። ስለዚህ ህወሓት ሀገር ይመራል በእያንዳንዱ ኦፍኮርስ ፌደራል መንግስት የራሱ ትልቅ ድርሻ ሊኖረው ይችላል። ከዛ ባለፈ ግን በመከላከያው ውክልና አለ፣ በፖሊስ ኮሚሽኑም ማን እንደነበር ይታወቃል፣ በጠቅላይ አቃቢ ዙሪያም እንደነበር ይታወቃል። ስለዚህ አጠቃላይ ሁሉም ችግር የህወሓት ነው ብሎ መደምደም ይሄ ልክ አይደለም፣ ገንቢም አይደለም፣ ለወደፊትም አያጠቅም። ከዛ አጠቃላይ ያለው የትግራይ መንፈስ ከፌደራል መንግስት ልክ ገብተዋል። አሁን ኢትዮጵያ የምትመራበት አንዳንድ እኮ ፌደራላዊ ስርዓት መሆኑ እኮ ይስተዋል። ዋ ቅድም አንቺ ትንሽ ላረምሽ ነቅር አድርግልኝ በፌደራል መንግስት ነው ያለው እንጂ ማዕከላዊ መንግስት ሴንትራል ገቨርንመንት የሚል ትንሽ ኮንሰፕት ያምታታል። እና ፌደራል ገቨርንመንት እና ክልሎች ስልጣን ሰጧቸዋል። እያንዳንዱ ምን ማድረግ እንዳለበት በህገ መንግስት ተቀምጠዋል። ግልጽ ያልሆኑ ጉዳዮች ካሉ ግልጽ ማድረግ ይቻላል። ከዛ ባለፈ ግን ፌደራል መንግስት የደከመ ነው ክልል ስለጠነክረ ነው። እስካሁን ድረስ እኮ ፌደራል መንግስት በጣም ስለገዘፈ እኮ ነው ችግር ሆኖ የኖረው። እና እንዲሁም የኔ አቋም ደግሞ ፌደራል መንግስት ስልጣኑ ቀንሶ ለክልሎች በመስጠት ክልሎች ጠንካራ ሆኖ መውጣት አለባቸው ነው። ምክንያቱም ኢትዮጵያ ታሪክ የማዕከላዊ መንግስት ከአቅም በላይ ጠንካራ መሆኑ ነው ችግር የፈጠረ ያለው። እና ይሄ ልክ አይደለም ነው ምለው። ከዛ ባለፈ የትግራይ በተለያዩ አካባቢዎች የተደረጉ ሰልፎች እኔ በጣም የሚያዘንኩበት እኔ ያኔ አጋጣሚ ዘካ ነበርኩኝ እና አንድ ሚዲያ እንኳን መጥቶ ቲቪ ነው በለው ዋልታ ነው በለው ፋና ነው በለው ሌላም ነው በለው መጥቶ ህዝቡ ያለው ያለው ምንድን ነው ብሎ ያልዘገበ ከሩቅ ሆኖ ደግሞ እያየ ይገመግማል። ይሄ ለትግራይ ህዝብ ያለው ንቀት ያሳያል አንዱ። ሁለተኛ ደግሞ የተዛባ መረጃ ነው ይዞ ሄድ ያለው። ስለዚህ ህዝቡ እያለ ያለው ከትግራይ ማንኛውም ሰው እንዳይታሰር ብለዋል እንዴ? አላለም። መሰክሮች እኮ ማየት ይችላል እኮ። ስለዚህ ፍትህ ለሁሉም በኩል በፍርድ ቤት ይዳኝ፣ በሚዲያ እንዳይዳኝ፣ መከላከያ ጣልቃ መግባት የለበትም ከህግ ውጪ። እነዚህ ጉዳዮች ላይ ያሉ የህግ የበላይነት፣ ህገ መንግስታዊነት፣ ፌደራላዊ ስርዓት ከበሩ ማለት ምኑ ላነሱት? ስለዚህ ይሄ እንደ ስህተት መቅረቡ ለእኔ ለትግራይ ህዝብ ሆን ተብሎ የጸረ ፌደራል መንግስት አካሄድ ነው፣ ጭፈራ ለውጥ ነው ተብሎ ታርጋ እንዲሰጠውና ከዛ ፌደራል መንግስት ደግሞ እንደፈለገው ልክ በሶማሊያ ሌሎች ሁሉ እንዳደረገው ታርጋ ገብቶ መሪ እንዲቀይር የራሱ ተከታይ እንዲያደርግ ነው። ሊኔ አካሄድ ጤናማ አይደለም አለ።
ትዝታንና እንግዶቿን እናመሰግናለን። ዝግጅቱ አልተጠናቀቀም። ነገ ቅዳሜ ሰፋ ያለ ክፍል ይቀርባል። እንድታደምጡ ከወዲሁ እንጋብዛለን። አፍሪካ በጋዜጦች ተከታዩ ዝግጅት ነው። አዘጋጅና አቅራቢ አዳነች ፍሳዬ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ያለው ለውጥ ሴቶችን ያካትት እንደሆነ ተጠየቀ፣ ኤርትራ የኢትዮጵያን የለውጥ ፈለግ ትከተል ይሆን ተባለ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ኤንፒአር የተባለው ዩናይትድ ስቴትስ የሚገኝ ብሔራዊ ህዝባዊ ሬዲዮ ድረገጽ ስለ ኢትዮጵያና ኤርትራ ጉዳይ ተከታታይ ጽሑፎችን ሲያቀርብ ሰንብቷል። በኢትዮጵያና በኤርትራ መካከል የተደረገው የሰላም ስምምነት ገጽታና ኢትዮጵያ ላይ የተካሄደው ለውጥ በኤርትራም ይከተል ይሆን የሚል ጥያቄ በማቅረብ ይተነትናል። የኤንፒአር ዘጋቢ ዛላምበሳ ላይ የታዘበውን ሁኔታ ዘርዝሯል። የጦርነቶች ቅሪቶች እንዳሉ ይገልጻል። ሕንፃዎችና መኖሪያ ቤቶችም ደቀው ስብርባሪ ሆነው ቀርተዋል። ግድግዳዎች በጥይቶች ተበሳስተዋል። በድንበሩ አሁንም ጉድባዎች አሉ። ይሁንና አንድ ወጣት ቡና ቤት ከፍታለች። ትንንሽ ልጆችም ለተጓዦች ለስላሳ መጠጥና ከረሜላ ይሸጣሉ ይላል
ጽሑፍ። አያይዘውም አቶ ተስፋ ገብሬ የተባለ ባለጋሪ ሰዎችንና ዕቃዎችን በሁለቱም አገሮች ባሉት ድንበሮች እንደሚያመላልስ ይገልጻል። የሁለቱን አገሮች ድንበር ባቋረጠ ቁጥር ህልም ሆኖ እንደሚሰማው መናገሩን ጠቅሷል። ሰላምን ያክል ነገር የለም ካለ በኋላ ለመጀመሪያ ጊዜ ድንበሩን ሲሻገር ደስታ እንደተሰማው፣ ሆኖም በጦርነቱ ለተሰዉት እንደሚያዝን መግለጹን ጽሑፉ ጠቅሷል። የኤንፒአር ድረገጽ ጽሑፍ በኢትዮጵያና በኤርትራ መካከል የተደረገውን ስምምነት ካሞገሰ በኋላ አቶ ዳንኤል ብርሃኔ የተባሉ የፖለቲካ ተንታኝ ያሉትን አስፍሯል። ጠለቅ ብለህ ስታየው ግን በሚገባ ታቅዶና ተቀይሶ የተደረገ የሰላም ስምምነት አይደለም ማለታቸውን ጠቅሷል።
የሁለቱም አገሮች ግንኙነት ከሚገባ በላይ ፍጥነት የቀጠለው በግብርና፣ በድንበር ቁጥጥርና በገንዘብ ላይ መሰረታዊ የሆኑ ሕጎች ሳይደነገጉ መሆኑ እንደሚያሳስባቸውም፣ ሁለቱም አገሮች ጦርነት ውስጥ ገብተው የነበሩት በእነዚህ ነጥቦች ምክንያት ነበር። ስለሆነም ምን ሊከተል እንደሚችል አይታወቅም፣ መስቀለኛ መንገድ ላይ ነው ያለ ነው ማለታቸውን የኤንፒአር ዘጋቢ አስገንዝቧል። ይህ አባባል ታዲያ ባድመ ስገባ ግልጽ ሆንልኝ ይላል የኤንፒአር ዘጋቢ። ለኤርትራ ትሰጣለች የተባለው ባድመ አሁንም የኢትዮጵያ ወታደሮች እንደሚዘዋወሩባት ሳይ ገረመኝ ይላል ዘጋቢው። እዛው ሆኖ ግን ከጦርነቱ በኋላ ለሀያ ዓመታት ያህል ተለያይቶ የነበሩ ወንድምና እህት ተገናኝተው በትንሽነቱ የተለያት እህቱን በሕይወት አገኛታለሁ የሚል እምነት እንዳልነበረው ወንድምየው መግለጹን፣ አሁን ለኤርትራዊ የተዳረችው እህቱም ሰው በናፍቆት የሚሞት ቢሆን ኖሮ እኔ በሕይወት ባልኖርኩ ነበር ማለቷን ኤንፒአር ድረገጽ ላይ የወጣ ጽሑፍ አውስቷል።
ጽሑፉ በመቀጠልም አሁን ጥያቄው የአፍሪቃ ሰሜን ኮሪያ የምትባለው ኤርትራ በኢትዮጵያ የታየውን አይነት ለውጥ ትከተል ይሆን የሚል ነው። ድንበሩ ከተከፈተ በኋላ ኢትዮጵያ የገባ የአባቱን ስም መናገር ያልፈለገ ሲራክ የተባለ የ17 ዓመት ዕድሜ ኤርትራዊ ኤርትራ ውስጥ የቤተሰቦቹ ቤት ካለ ፈቃድ ተሰራ ተብሎ መንግስት እንዳፈረሰው ለምን ካለ ፈቃድ ሰራችሁ እያሉ ፖሊሶች ስለሚመላለሱ ሰው ሁሉ በረሃ ተደብቆ ይውላል ሲል መግለጹን ጽሑፉ ጠቅሷል። ኤርትራ ውስጥ ለውጥ ይኖራል ብሎ ያስብ እንደሆነ ሲጠየቅ በምንም አይነት ለውጥ አይኖርም ማለቱን ጽሑፉ አውስቷል።
ካናዳ ውስጥ በኩንስ ዩኒቨርሲቲ ስለ ኤርትራ የሚያጠኑት ዶክተር አወት ወልደ ሚካኤል በብዙ ሺዎች የሚቆጠሩ ኤርትራውያን ሀገሪቱ ከ25 ዓመታት በፊት ነጻ ሀገር ከሆነችበት ጊዜ አንስቶ ሲሰደዱ ቆይተዋል። ምሁራን እንደሚሉት ከአገሪቱ ሕዝብ አንድ ሦስተኛ የሚሆነው በውጭ ሀገራት ይኖራል። ከኢትዮጵያ ጋር የሚዋሰነው ድንበር ባለፈው መስከረም ከተከፈተ ጊዜ አንስቶም 10,000 የሚሆኑ ኤርትራውያን በኢትዮጵያ ጥገኝነት ጠይቋል። ስለሆነም ለውጥ ሊያመጣ የሚችለው ኃይል እዛ የለም ሲሉ ዶክተር አወት ማስረዳታቸውን ጽሑፉ ጠቅሷል። ምናልባት ለውጥ ከመጣ እንደ ኢትዮጵያ ከታች ሳይሆን ከላይ የተገፋ ነው ሊሆን የሚችለው ማለታቸውን ኤንፒአር ድረገጽ ላይ ወጣው ጽሑፍ አስነብቧል።
ዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በኢትዮጵያ የሚካሄደው ለውጥ የሀገሪቱን ሴቶች ያካትታልን በሚል ርዕስ ባወጣው ጽሑፍ በወጣት ሴቶች ላይ ይፈጸማል ያለውን የወሲብ ጥቃት ይዘረዝራል። የ12 ዓመት ዕድሜ የምትገኝባቸው የወሲብ ጥቃት የተፈጸመባቸው ወጣት ሴቶች በተደፈሩበት ወቅት የለበሷቸው ልብሶች በቤተ መዘክር ለትርኢት መቅረባቸውን፣ ዓላማውም የሴቶቹ አለባበስ የወሲብ ጥቃትን ይጋብዛል የሚለው ባህላዊ እምነት ትክክል አለመሆኑን ለማሳየት ሲሆን ረጃጅምና የተንዘረፈፉ ናቸው ልብሶቹ።
የልጆቹ ታሪክ ልብሶቻቸው በተሰቀሉባቸው በጎኑ ተጽፏል። አንድ የ16 ዓመት ዕድሜ የቤት ሠራተኛ በተኛችበት ቦታ ላይ እንደተደፈረች፣ የ12 ዓመት ዕድሜ ልጅ ተደፍራ አጎቷ ያንቺ ጥፋት ነው እንዳሏት፣ ሥራ ላይ እንዳለች ባለቃዋ ወንድም የተደፈረችው የ16 ዓመት ዕድሜ ልጅ ቤተሰብ ያለውን ሰው ፈተና ላይ ጣለች በሚል የሥራ ባልደረቦቿ እንደ ነቀፏት የዋሽንግተን ፖስት ድረ ገጽ ዘግቧል። የተደፈሩት ሴት ልጆች ልብሶች ለትርኢት የቀረቡት ኢትዮጵያ ውስጥ በሴቶች ላይ የሚፈጸመውን የጥቃት በደል ለመቃወም ከተካሄደው የ16 ቀናት ዘመቻ ጋር የተያያዘ ነው። ዘመቻው በተባበሩት መንግሥታት ድርጅትና በስዊድን ኤምባሲ ድጋፍ የተካሄደ መሆኑን ዘገባው አስረድቷል።
ጽሑፉ አያይዞም አዲሱ ጠቅላይ ሚኒስትር ግማሽ የካቢኔያቸው አባላት ሴቶች እንዲሆኑ አድርገዋል። የሀገሪቱ ፕሬዚደንትና የጠቅላይ ፍርድ ቤት ኃላፊ ሴቶች ናቸው። ነገር ግን ሴቶችን መሾሙ ኢትዮጵያ ውስጥ በሴቶች ላይ ያለውን ስር የሰደደ የተባለ አመለካከትን አይለውጥም የሚል ስጋት መኖሩን ያወሳል። ኢትዮጵያ ውስጥ የተባበሩት መንግስታት የሕፃናት መርጃ ድርጅት የጾታና የልማት ክፍል ኃላፊ ኤለን ዓለም የሴቶችን እኩልነት በሚመለከት በሕገ መንግሥቱ የሰፈሩ በጣም ተራማጅ የሆኑ ሕጎች አሉ፣ ችግሩ ግን በተግባር ላይ የመዋሉ ጉዳይ ነው ብለዋል።
በሥራ ቦታዎችም ቢሆን በሴቶች ላይ ያለው አድሎ እንደሚንጸባረቅ ጽሑፉ ሲያስረዳ፣ በሙያዊና በቴክኒካዊ ሥራዎች የተሰማሩት ወንዶች ብዛት የሴቶቹ እጥፍ ይሆናሉ ይላል። ወራዊ ደሞዝም በአማካይ በተመሳሳይ ሥራ ወንዶች ከሴቶች በአንድ ተኩል የበለጠ እንደሚያገኙ ጽሑፉ ጠቁሟል። መንግሥት ሴት ልጆች እንዲማሩ ባደረገው ጥረት ምክንያት በአንደኛ ደረጃ ትምህርት ቤት በብዛት ገብቷል። ነገር ግን ከአምስተኛ ክፍል በኋላ የሴት ልጆች ቁጥር እየቀነሰ መሄዱን፣ ከብዙ ምክንያቶች አንዱም ትምህርት ቤቶቹ ራቅ ያሉ በመሆናቸው ልጆቹ ወደ ትምህርት ቤት ሲሄዱ የመጠለፍ የመደፈርና የአስገድዶ ማግባት አደጋ እንዳይገጥማቸው በመስጋት ቤተሰቦቻቸው ከትምህርት እንደሚያስቀሯቸው ጽሑፉ ያወሳል።
ያም ሆኖ ግን ዩኒቨርሲቲ የሚገቡ ሴቶች ብዛት እየጨመረ እንደሄደ፣ ያም ሲባል ከጠቅላላው የዩኒቨርሲቲ ተማሪዎች 30 ከመቶ ሴቶች መሆናቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘገባ አውስቷል። በዩኒቨርሲቲ ደረጃም ወከባና ጥቃት እንደሚዘወተርባቸው ዘገባው ሳይጠቅስ አላለፈም። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ክቡራትና ክቡራን አድማጮች፣ ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። አሁን የማጠቃለያውን ዜና ሶሎሞን ያሰማናል።
የሶማሊያው ፕሬዚደንት ሞሐመድ አብዱላሂ ሞሐመድ ፋርማጆ እና የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሞቃዲሾ ለሁለት ቀናት ያደረጉትን የምክክር ስብሰባ ዛሬ ማጠናቀቃቸውን በጋራ ያወጡት ጋዜጣዊ መግለጫ ያስረዳል። ሁለቱ ፕሬዚዳንቶች በቪላ ሶማሊያ ባደረጉት ውይይት የንግድ ልውውጦችን ጨምሮ በመዋለ ንዋይ ምደባና የሕዝብ ለሕዝብ ግንኙነቶችን የመሳሰሉ ታሪካዊ የተባሉ ግንኙነቶቻቸውን ለማጠናከር ተስማምተዋል። በአፍሪካ ቀንድ የጋራ ልማት እድገትና ብልጽግና ላይ ያተኮረ ትብብር ለመፍጠርም ያላቸውን ቁርጠኝነት ሁለቱ መሪዎች በድጋሚ አረጋግጠዋል። ዩናይትድ ስቴትስ የደቡብ ሱዳንን ሰላም ለአደጋ አጋልጠዋል ስትል በከሰሰቻቸው ሦስት ግለሰቦች ላይ ማዕቀብ ጥላለች። የውጭ ጉዳይ መሥሪያ ቤቱ እስራኤል ዚቭና ኦቦክ ዊልያም አላው ግጭቶች እንዲስፋፉ አድርገዋል ብሏል። ግሬገሪ ቫሲሊ ደግሞ በሀገሪቱ ሰላም መረጋጋትና ጸጥታ እንዳይሰፍን የተጫወቱት ሚና አለ ብሏል። በዚህም ምክንያት ግለሰቦቹ በዩናይት ስቴትስ ያላቸው ንብረት በሙሉ ታግዷል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነር በኮንጎ ዲሞክራሲያዊ ሪፑብሊክ በተቃውሞ ሰልፎች ላይ የተከሰተውን ግጭት አውግዘዋል። በመጪው ሳምንት ቅዳሜ ምርጫ ለማካሄድ በታቀደበት በአሁኑ ወቅት ባለሥልጣኖች እንዲህ አይነቱን ተግባር እንዲያስወግዱም ጥሪ አቅርበዋል።
ክቡራትና ክቡራን አድማጮቻችን፣ ዝግጅታችን ይቀጥላል። አንዳንድ አጠራጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ96 ሳንቲም ተመንዝሯል። ዛሬ የኢትዮጵያ ብሔራዊ ባንክ ዛሬ nbe.gov.et ላይ ባወጣው የምንዛሬዎች ዝርዝር መሠረት የዶላር የመግዣ የባንክ መግዣ ዋጋ 27.96፣ የመሸጫ ዋጋው 28.52 ነው። አንድ ዩሮ 31 ብር ከ81 ሳንቲም ነው። የእንግሊዝ ፓውንድ 33 ብር ከ79 ሳንቲም ነው። የ24 ካራት 99.96 ከመቶ ጥራት ያለው ወርቅ ዋጋ 39 ዶላር ከ94 ሳንቲም ነው። 1172 ብር ከ32 ሳንቲም መሆኑ ነው። የዓለም የነዳጅ ዋጋ ብሬንት 61 ዶላር ከ45፣ እንዲሁም የኒውዮርክ ገበያ 52 ዶላር ከ58 ሳንቲም ሰሞኑን ዝቅ ያለ ነው የነዳጅ ዋጋ። ለማንኛውም ግን ከሰሞኑ ገበያ ዛሬ ትንሽ ከፍ ብሏል። ነገ ቅዳሜ ታህሳስ 6 2011 ዓ.ም አዲስ አበባ ፀሐያማ እንደምትሆን ከኢትዮጵያ ሜቴዎሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛ ሙቀት 23፣ ዝቅተኛው 9 ዲግሪ ሴልሺየስ ነው። ከነገ በስተያ እሁድም እንደዚሁ ፀሐያማ ነች አዲስ አበባ። ከፍተኛ ሙቀቷ 24፣ ዝቅተኛው 8 ዲግሪ ሴልሺየስ ነው። የብር ምንዛሪ ተጨማሪ 18 ምንዛሪዎች nbe.gov.et ላይ ይገኛል። የአየር ሁኔታ ተጨማሪ 23 የተለያዩ የኢትዮጵያ ግዛቶች ትንበያዎች ኢትዮሜት.gov.et ላይ ይገኛል። ታሪኩን መለስ ብለን ስንቃኝ በ1744 ዓ ም ተወልደው ከ1772 ዓ ም እስከ 1703 ዓ ም ለአንድ ዓመት በኢትዮጵያ ላይ ንጉሥ የነበሩት አጼ ተክለ ጊዮርጊስ ቀዳማዊ በንግሥና ስማቸው ፍቅር ሰገድ ተብለው ይታወቃሉ። በ66 ዓመት ዕድሜያቸው ያረፉት ታህሳስ 3810 ዓ ም ነበር። አጼ ፍቅር ሰገድ በዘመናቸው የመጨረሻው ነጻ ፈላጭ ቆራጭ ንጉሥ ነበሩ ተብለው ስለሚታሰብ ፍጻሜ መንግሥት የሚባልም ቅጽል ስም ተሰጥቷቸዋል። የሰሎሞናዊው ውርሰ መንግሥት ሰው ናቸው። የግራሚ ተሸላሚዋ የጃዝና የፖፕ ዘፋኝ እንዲሁም የአንድ ወቅት ተዋናይት ናንሲ ዊልሰን ዛሬ ሞተች። ዊልሰን በ81 ዓመት ዕድሜዋ ያረፈችው ካሊፎርኒያ በሚገኘው መኖሪያ ቤቷ እንደሆነ ሥራ አስኪያጇና የታሪኳም ጸሐፊ ለመገናኛ ብዙሃኑ ገልጿል። ናንሲ ዊልሰን ለረጅም ጊዜ ታማ ነበር። ዊልሰን ወደ ታዋቂነቱ የዘለቀችው በአውሮፓ የዘመን አቆጣጠር በ1960ዎቹ ዓመታት ነበረ። ዊልሰን ዘዬ ወይም ስልት ዘለል የሆነች ዘፋኝ ነበረች። ስለዚህም የጃዝ ሙዚቀኛ የሚባል አጠራር እምብዛም አይጥማትም ነበርና የራሴ ስልት ያለኝ ዘፋኝ ነኝ ትል ነበረ። ምንኛ ደስተኛ እንደሆንኩ አታውቀውም እኮ የሚል ዘፈኗ አሁን እየሰማችሁ ያላችሁት ከጀርባ በ1958 ዓ ም በኢትዮጵያ የዘመን አቆጣጠር የመጀመሪያዋ የሆነውን ግራሚ ሽልማቷን አጎናጽፏታል። በእርግጥ ዊልሰን የዛሬ 13 ዓመት እንደገናም የዛሬ 11 ዓመት በተደጋጋሚ የግራሚ ተሸላሚ ሆናለች። ኮዝቢ ሾው እና ሐዋይ 50 የቴሌቪዥን ተከታታይ ፊልሞችን በመሳሰሉ ተውኔቶች ላይም ሰርታለች። ክቡራትና ክቡራን አድማጮች ዝግጅታችን እንግዲህ ወደ መጠናቀቁ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ሰሎሞን አባተና
ሰለሞን ክፍሌ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል እስከ ዝግጅታችን ፍጻሜ ምንኛ ደስተኛ እንደሆንኩ አታውቀውም እኮ ዩ ዶንት ኖው ሃው ግላድ አይ አም ከዊልሰን ጋር እንተዋችሁ። ናንሲ ዊልሰን ጤና ይስጥልን።
Bottom, my love has no time. My love won't rise, my love won't drop. I'm in the middle, can't stop loving you.